ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት የእግዚአብሔር ቃል የሰው እምነት መሳሪያ አይደለም በሚል ርዕስ ላይ የተመሰረተ ይሆናል። ወደ አድማጮች ነቢያት የእግዚአብሔር መልእክተኞች ለመሆን የበቁት አንዱ ምክንያት የእግዚአብሔር ቃል ወደ እነርሱ መምጣቱ ነበር። ሐዋርያትም የጌታ ቃል አገልጋዮች ለመሆን የበቁበት ጌታ የገለጠላቸውን በመንፈስ ቅዱስ እየታገዙና እየተመሩ ማገልገላቸው ነበር። የቃሉ አገልጋዮች የሆኑበት ምክንያትና ምስጢሩ እምን ላይ እንደሆነ በኢሳይያስ 55 ቁጥር 11 ላይ ስንመለከት ከአፌ የሚወጣ ቃሌ እንዲህ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም ስለሚል የእግዚአብሔር ቃል እግዚአብሔርን መልእክት ይዞ እግዚአብሔር የሚሻውን ሊፈጽም የሚመጣ ቃል በመሆኑ እነዚህ አገልጋዮች ይህንን ቃል እንደ ባላደራ ተቀብለው ያገለግሉ ነበር። እንዲህ ለመሰለ መለኮታዊ ዓላማ የተላከውን ቃል ዛሬም ወደ እያንዳንዳችን ጌታ አምላክ በመንፈሱ የሚናገርበትን ቃሉን ሰው የሚሻውን ማግኛ በማድረጋችን ያመጣ ነው ኪሳራ፣ በተዘረፈ ቃል በተሰረቀ ቃል ያገለገልነው ሕዝብ የማይቀደስ ሕዝብ ሆኖብናል። በመጽሐፈ ምሳሌ ምዕራፍ 30 ቁጥር 6 ላይ እንዳይዘልፍ ሐሰተኛም እንዳትሆን በቃሉ አንዳች አትጨመር ስለሚል እኛም በጌታ ሐዋርያትና በነቢያት በተላለፈልን ቃል አንዳች ሳንጨምር ሳንቀላቀል ቃሉ የተጻፈበትን ዓላማና መለኮታዊ ተልእኮ ሳናዛባ ልንሰብከው ልናስተምረው ደግሞም ልንቀበለውና ልናምነው ይገባናል። መጽሐፍ ቅዱስ ከልኳንዳ ቤት እንደሚሰበሰብ ቅንጥብጣቢ ስጋ ከዚህም ከዚያም እየተገነጣጠለ ሰው መስማት የሚፈልገውን ብቻ የሚያገኝበት መጽሐፍ አይደለም። በጌታ ቃል የሚገኘውን ምህረት፣ ጸጋና የተስፋ ቃል ሁሉ ለራሳችን ልናውለው መብት የለንም። በእግዚአብሔር ቃል እግዚአብሔርን የሰሙ ወደ እግዚአብሔር ጸጋ ዙፋን ይቀርባሉ እንጂ በስርቆሽ በነጠቃ ያገኙትን ይዘው ፍላጎታቸውን እንደሚያሟሉ ቀማኞች የጌታን ቃል ይዘው አይሮጡም፣ ወደ ቃሉ ባለቤት ይመጣሉ። ውድ አድማጮች በመጽሐፈ ሳሙኤል ምዕራፍ 7 ከቁጥር 4 እስከ 18 ላይ ንጉሥ ዳዊት ለዚህ አይነተኛ ምሳሌ የሚሆነን ነገር ሲናገር እናያለን። በዚያም ሌሊት የእግዚአብሔር ቃል ወደ ናታን መጣ እንዲህም አለው፣ ሂድ ለባሪያዬ ለዳዊት ንገረው እግዚአብሔር እንዲህ ይላል፣ የእስራኤልን ልጆች ከግብጽ ምድር ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ በድንኳንና በማደሪያ እሄድ ነበር እንጂ በቤት አልተቀመጥኩምና አንተ የምኖርበትን ቤት አትሰራልኝም አለው። ቁጥር 7 ላይ ከእስራኤል ልጆች ሁሉ ጋር ባለፍኩበት ስፍራ ሁሉ ይለዋል እግዚአብሔር፣ ስለምን ቤትን ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን እስራኤልን ይጠብቅ ዘንድ ከእስራኤል ነገድ ላዘዝኩት ለአንዱ በውኑ ተናግሬአለሁን ይላል። አሁንም ዳዊትን ባሪያዬን እንዲህ በለው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድሁህ፣ በሄድክበትም ሁሉ ካንተ ጋር ነበርሁ፣ ጠላቶችህንም ሁሉ ከፊትህ አጠፋው፣ በምድርም ላይ እንዳሉ እንደ ታላላቆቹ ስም ታላቅ ስም አደርግልሃለሁ፣ ለሕዝቤም ለእስራኤል ስፍራ አደርግለታለሁ፣ እተክለውም አለው በስፍራውም ይቀመጣል፣ ከዚያም በኋላ አይናወጥም፣ እንደ ቀድሞ ዘመንና በሕዝቤ በእስራኤል ልጅ ላይ ፈራጆች እንዳስነሳውበት ጊዜ ግፈኞች ተመልሰው አያስጨንቁትም፣ ከጠላቶችህም አሳርፈሃለሁ። እግዚአብሔርም ደግሞ ቤት እሰራልሃለሁ ብሎ ይነግርሃል። ዕድሜህም በተፈጸመ ጊዜ ከአባቶች ጋር ባንቀላፋ ጊዜ ከወገብህ የሚወጣውን ዘርህን ካንተ በኋላ አስነሳለሁ፣ መንግስቱንም አጸናለሁ። እርሱም ለስሜ ቤት ይሰራል፣ የመንግስቱንም ዙፋን ለዘላለም አጸናለሁ። እኔም አባት እሆነዋለሁ፣ እርሱም ልጅ ይሆነኛል። ክፉ ነገርም ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቀጫ ገስጸዋለሁ። ከፊቴም ከጣልኩት ከሳኦል እንዳራቅሁ ምሕረቴን ከእርሱ አላርቅም። ቤትህና መንግሥትህም በፊቴ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል። እንደዚህ ቃል ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት ነገረው ይላል። በቁጥር 18 ላይ ንጉሱ ዳዊትም ገባ ይላል ወደ አድማጮች በእግዚአብሔርም ፊት ተቀምጦ እንዲህ አለ ጌታዬ እግዚአብሔር ሆይ እስከዚህ ያደረስከኝ እኔ ማን ነኝ? ንጉስ ዳዊት ለእግዚአብሔር ወደ አድማጮች ለተናገረው ቃል የሰጠው ምላሽ የአምልኮ የትህትና ራስን ዝቅ የማድረግና የመንፈሳዊነት ባህሪ ያለው ምላሽ ነበር። እግዚአብሔር ለተናገረው ቃል የሰጠው ምላሽ ለኔና ለናንተ የህይወት መመሪያና ምሳሌ ሆነልናል። ጌታዬ እግዚአብሔር ሆይ እስከዚህ ያደረስከኝ እኔ ማን ነኝ? ጉዳድማጮች ዳዊት በእንደዚህ ያለ መንፈስ ለእግዚአብሔር የሰጠው ምላሽ ዛሬ በእኛ ህይወት ይታያልነ? እግዚአብሔር እንዲያደርግልሃለው አለኝ ስንል እኛ እንዲህ ያለ መንፈስ እናሳያለነ ወይንስ ጉራችን እንደረድራለን? ምን አይነት መንፈስ ነው የሚታይብን? ዳዊት ቃሉን የተቀበለው በነቢዩ በናታን በኩል ነበር። ነገር ግን ምላሽ የሰጠው ናታንን ለላከው ለተናጋሪው ለእግዚአብሔር ነበር። እግዚአብሔር የተናገራቸው ሁሉ ከተናጋሪው ከእግዚአብሔር ጋር ይገናኛሉ እንጂ እግዚአብሔር የተናገረበትን ቃል በእምነታቸው እንደሚሰራ አያዩም። ቃሉ የሚሰራው እግዚአብሔር ሲልከውና ፈቃዱን ሊያደርግበት ሲሻና ሲፈልግ እንጂ ሰው ፈቃዱንና ምኞቱን የሚያከናውንበት የአስማት ቃል አይደለም የጌታ ቃል። ዛሬ እግዚአብሔር ቃል እንደ መሳሪያ ነው የምንጠቀምበት። ብዙ ሰዎች በጋራጃቸው በቤታቸው እቃዎችን ቱልስ እንደሚጠቀሙ መፍቻዎች እንዳሏቸው እኛም ለተቸገርንበት የእግዚአብሔርን ቃል እንደ ቱል ነው የምንጠቀምበት፣ እንደ መሳሪያ ነው የምንጠቀምበት። እንዲህ የመሰለውን ደፋርና እብሪተኛ አሰራር ያመጡት የሐሰት መምህራን የተሳሳቱበት አንዱ ትልቁ ስህተታቸው ስለ ሰውና ስለ እግዚአብሔር ማንነት ያላቸው ግንዛቤ የተሳሳተ በመሆኑ ነው። እምነትን አስመልክቶ በብዙ ከሚያስተምሩት መካከል ሁለት አስተማሪዎች የሚያስተምሩትን እንመልከት። ኬኔት ኮፕላንድ የተባለው ሰው እንዲህ ሲል አስተማረ። እግዚአብሔር አዳምን የፈጠረበት ዓላማው ራሱን ለማባዛት ካለው ፍላጎት የተነሳ ነው። አዳም እንደ እግዚአብሔር ያለ ትንሽ አምላክ አልነበረም። ከእግዚአብሔር በታች የሆነም አልነበረም። አዳም በአካል የተገለጠ አምላክ ነበር አለ ይህ ሰው። እንዴት ያለ አይነት መርዛም የሆነ ትምህርት ነው! እንዲህ የመሰለው አመለካከቱ የቱን ያህል የጠለቀና የሰፋ እንደሆነ ልብ እንበል። ይኸው ሰው ሲያስተምር የፍቅር ኃይል በሚለው ርዕስ ላይ በአስተማሪው የቴፕ ቅጅ ውስጥ ስንመለከት እንደዚህ ይላል፣ በውስጥህ እግዚአብሔር የለም፣ አንተ እግዚአብሔር ነህ አለ። የአማኝ ድምፅ በሚለው መጽሔቱ በፌብሩዋሪ በ1987 እትሙ ላይ በገጽ 9 ላይ እንዲህ ሲል ተናገረ። የሰው ወደ ራስህ ጸልይ፣ ምክንያቱም እኔ አንተ ውስጥ ነኝ፣ አንተም በእኔነቴ ውስጥ ነህ፣ አንድ መንፈስ ነን ይላል ጌታ አለ። ይኸው ሰው በቲቢኤን ቴሌቪዥን ስቴሽን ላይ በ87 ዓመተ ምህረት ሲያስተምር በመጽሐፍ ቅዱስ ላይ ኢየሱስ እኔ ነኝ ያለበትን ክፍል ሳነብ እኔም ፈገግ እያልኩ ልክ ነው እኔም እኔ ነኝ እላለሁ አለ። ይህ ትምህርት መርዝ ነው ወገኖቼ። ሰውን ከመለኮት ጋር ያተካከለ፣ ለሰው ሰውን ብቻ መፍትሄ ያደረገ፣ ሰው ወደ አምላክ መመልከቱን ትቶ ወደ ራሱ እንዲመለከት ያደረገ መርዛም ወንጀለኛ ወንጌል ነው። ዛሬ ከነዚህ ሰዎች የተቀዳውን ከመርዛሙ ምንጫቸው የፈለቀውን ህዝባችንን መርዝ የሚግቱ ሰባኪዎቻችን እነዚህ የስህተት አስተማሪዎች የእምነት አባቶቻቸው ሆነው እንደሚጠሯቸው ይሰማል። ይህ ትምህርት ስለ እምነትና ስለ እግዚአብሔር ቃል አማኞች ያላቸውን ግንዛቤና አመለካከት ያንጋደደ፣ በእንክርዳድ ወንጌል የሰከሩ ምእመናንን ያፈራ ወንጀለኛ ወንጌል ነው። ኮፕላንድ የሚባለው ሰው በቴፕ ቁጥር 020017 ላይ አምላክ ነን ብሎ ከማመኑ የተነሳ እንዲህ አለ፣ እግዚአብሔር ያለውን የእግዚአብሔር ቃል እውቀት ቢኖራችሁ እናንተም ዳግመኛ ስለተወለዳችሁ እንዲሁ ልታደርጉ ትችላላችሁ አለ። ለዚህ ሰው ዳግመኛ መወለድ ማለት እግዚአብሔር መሆን ነው። ስለዚህ ዳግመኛ ስለተወለድን እግዚአብሔር ያለውን የእግዚአብሔር ቃል ዕውቀት ቢኖረን እግዚአብሔር ሳያስፈልገን በቃሉ ልንኖር ነው ማለት ነው። ውድ አድማጮች፣ በዚህ ሰው ትምህርት መሰረት እኛ ዛሬ የእግዚአብሔርን ቃል እግዚአብሔር ቃሉን መልእክተኛ እንደሚያደርገው እኛም ቃሉን የራሳችን መልእክተኛ ልናደርግ እንችላለን ማለት ነው። እግዚአብሔር ቃሉን እንደሚጠቀም እኛም ልንጠቀምበት እንችላለን ማለት ነው። እንደ ንጉስ ዳዊት አምላኪ መሆኖ መኖር በዚህ ይቻላልን? በነገራችን ዛሬ የዘንድሮ መዝሙሮቻችን የኛ ድል ማስከበሪያ የኛ መፈከሪያዎችና ማቀራሪያዎች ሆኑት የእግዚአብሔር ፍርሃት በማያስገኝ በማይቀድስ የሰው ምኞት ሥራ ማስኬጃ በሆነ የተሸቀጠ ወንጌል ሰዎችን ስለምናስተምርና እያታለልን የተገኙ የዚህ አይነት አገልግሎት ውጤት በመሆናቸው አይደለምን? ውድ ወገኖቼ፣ እሪ ያደን ሕያው ወደ ሆነው ቃሉ በመመለስ ፈውስንና ምህረትን ከእግዚአብሔር ልንለምን አይገባንምን? ነቢዩ ኤርምያስ በምዕራፍ 2 ቁጥር 24 ላይ ለእስራኤል ቤት የሚናገረው የትንቢት ቃል እኛን አይመለከተንምን? በምኞቷ ነፋስ እንደምታሸትት በምድረ በዳ እንደለመደች እንደ ሜዳ አህያ ነሽ። ከምኞቷ የሚመልሳት ማን ነው? የሚሿት ሁሉ አይደክሙም፣ በወራቷ ያገኟታል ይላል። ውድ አድማጮች፣ ምኞታችን እኛን ያጠፋናል። ምኞታችን የሚያሸትተን ነፋስ የወሰደን ስፍራ ምድረ በዳ እንደሆነ አውቀን በእውነተኛ መንፈሳዊ ረሃብና ጥማት እስከምንሞት ለምን እንጠብቃለን? የእስራኤል ሕዝብን ነገስታቶቹን ሌባ እንደተያዘ የሚያፍሩበት ዘመን እንደሚመጣ ይኸው ነቢይ ይናገራል። እኛም የጌታን ቃል ራሳችንን አምላክ አድርገን የኛ ያልሆነውን የመለኮት ፈቃድና ምክር ማስፈጸሚያውን ቅዱስ ቃል እየሰረቀን ለራሳችንም ሆነ ለእርስ በርሳችን ሲያሻን እንደ ሎቶሪ እጣ እያወጣን ሲያሻን በእግዚአብሔር ስም እንደ ቅንጥብጣቢ ስጋ ከቅዱሱ መጽሐፍ እየዘነጠልን በመዝረፋችን ሌባ ሲያዝ እንደሚያፍር የምናፍርበት ዘመን ይመጣል። እግዚአብሔር ዛሬ መመለስን ይስጠን። ይህ የንስሐ ጥሪ ነው። ውድ ወገኖች፣ ሰው አምላክ አይደለም። ጌታ ኢየሱስ እናንተ ቅርንጫፎች ናችሁ አለን እንጂ ግንዶች ናችሁ አላለንም። ጌታ ኢየሱስ ያለ እኔ ምንም ልታደርጉ አትችሉም አለን እንጂ ያለ እርሱ አንዳች ማድረግ እንደምንችል አላስተማረም። ጆሮ ያለው ይስማ። ኬኔት ኮፕላንድ እንዳስተማረው ይህንን ጠማማ የስተት ትምህርት እምነት ሊያስተምር ኖሮ ከዚህ ዓለም ደግሞ የተሰናበተው ሌላው የሐሰት ትምህርት አስተማረ ሰው ኬኔት ሄገን የተባለ ሰው ነው። እርሱም እንዲህ ይላል፣ ኢየሱስ ክርስቶስ በሥጋ የተገለጠ እግዚአብሔር እንደሆነ ሁሉ እናንተም እንዲሁ ናችሁ። አማኝ ልክ እንደ ኢየሱስ በሥጋ የተገለጠ ነው ይላል። ኢየሱስ ሥጋ ከመሆኑ በፊት አምላክ ነበረ። እኛ ማን ነበርን? እግዚአብሔር የፈጠረን ሰዎች አይደለንምን? የነዚህ ሰዎችና የመሰሎቻቸው ትምህርት ትልቁ ስህተት እግዚአብሔር አምላክ ነው የተባለበትን ምስጢር አለማወቅ ነው። በመፈጠር አምላክነት የለም። አምላካችን ሁሉ ከርሱ፣ ሁሉ በርሱ፣ ሁሉ ለርሱ የሆነ በችሎታው አይደለም። የሰራቸው ስራዎች፣ የሚያደርጋቸው ነገሮች አምላክነቱን ያስገኙ ሳይሆኑ አምላክነቱ ያስገኛቸው ናቸው። ክብር ለስሙ ይሁን። ምንም እንኳን ውድ አድማጮች ሰው በእግዚአብሔር አምሳል ቢፈጠርም እግዚአብሔርን ሊታዘዝ የተፈጠረ ፍጡር ነው እንጂ እግዚአብሔር አዳምን አምላክ አድርጎ አልፈጠረው። አዳም እንደ እግዚአብሔር እየታዘዘ መኖሩን ትቶ በሰይጣን አሳሳችነት እንደ እግዚአብሔር ሆኖ ለመኖር ከመመኘቱ የተነሳ ኃጢአትን እንደሰራ ነው የምንመለከተው። ምንም እንኳን እግዚአብሔር ከመለኮት ባህሪ ተካፋዮች እንደሆነን ጴጥሮስ ቢናገርም እግዚአብሔር ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ እንደ ተፈጠርን መጽሐፍ ቅዱስ ይናገራል እንጂ እንደ እግዚአብሔር በራሳችን ፈቃድና መንገድ ልንኖር እንደ ዳነን የጌታ ቃል አያስተምርም። ውድ አድማጮች ረጋ ብላችሁ ስሙኝ። በጌታ የተዋጁ የሚገቡበት የዘላለሙ መንግስት የእግዚአብሔር መንግስት እግዚአብሔር ሁሉን በሁሉ የሚሆንበት መንግስት ነው እንጂ ፍጡራን አምላክ ሆነው እንደፈለጉት የሚኖሩበት መንግስት አይደለም። እንዲህ የመሳሰሉትን እንክርዳድ ትምህርቶች በቤተ ክርስቲያን ስለተሰራጩ ዛሬ የእግዚአብሔር ቃልን አወሳሰዳችንን አዛብቶብናል። ከዚህ የተነሳ የእግዚአብሔር ቃል ራሱ የሚሰራው የሚመስለን እኛ ስላመን ነው እንጂ እግዚአብሔር በቃሉ ከመስራቱ የተነሳ መሆኑን ፍጹም እየረሳን በመምጣታችን ትልቅ ስተት ውስጥ ተዘፍቀናል። የቃሉ ባለቤት በቃሉ የሚሰራበትን መብቱንና ስልጣኑን ያልጠበቀ ቀማኛና የዘረፋ እምነት ልምምዳችንን መተውና መታረም አለብን። የጌታ ቃል ለእያንዳንዳችን የሚሰራው ጌታ ሲሰራበት ብቻ ነው። እኛ ቃሉን ሰሚዎች ስንሆን እግዚአብሔር ተናጋሪ ነው። እግዚአብሔር የሚናገረን በራሱ ቃል በእግዚአብሔር ቃል ነው። እኛም የምንሰማው መስማትም በእግዚአብሔር ቃል ነው። ውድ አድማጮች በቃሉ እግዚአብሔርን ስንሰማ ብቻ እደግምላችኋለሁ፣ እግዚአብሔርን በቃሉ ስንሰማ ብቻ እምነት እናገኛለን እንጂ እግዚአብሔርን መስማት በሌለበት ሁኔታ የጌታን ቃል ይሰራል ብለን ብናምን አስማትና ድግምት እንደሚያደርጉ ሰዎች እንቆጠራለን። እግዚአብሔር ሳይናገራቸው ቃሉን ለሰው የሚያድሉ ደግሞም ለራሳቸው የሚጠቀሙ ሁሉ በጌታ ፍርድ ወንበር ፊት ይቀርባሉ። ጌታችን ራሱ ብዙ ሰዎች በመጨረሻው ዘመን ይላል ራሱ ሲናገር በማቴዎስ 7:22-23 ላይ ምን እንደሚሉ ልብ ብለን እናዳምጥ። በዚያን ጊዜ ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን ይሉኛል። የዚያን ጊዜም ከቶ አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል። በስሙ ብቻ ትንቢት መናገር ይቻላልን? እነዚህ ሰዎች የጌታን ስም እየጠሩ ስሙን እንደ አስማት እየተጠቀሙ የሚያገለግሉ እንደነበሩ እናያለን። የጌታን ስም ለመጠቀም በጌታ ስልጣን ስር ነንን? እንደሚታዘዙ ወታደር ላለቃው እንደሚታዘዝ ጌታን በመታዘዝ በመንፈስ ቅዱስ ምሪት ነውን የጌታን ስም እንጠቀመው ወይስ የራሳችንን ፈቃድ የምናደርግበት መጠቀሚያ ነው? ጌታ ያስጠነቀቀው እነዚህ አላውቃችሁም የሚላቸው አመፀኞች እኛ የሚጨምር እንዳይሆን እንስማ። እምነት የሚገኝበት የእግዚአብሔር ቃል ውድ አድማጮች እምነት የሚገኝበት የእግዚአብሔር ቃል እምነት ሊያስገኝልን የሚችለው እግዚአብሔር የቃሉ ባለቤት በቃሉ የሚሰራ መሆኑን አምነን እሱን ስንደገፍ ብቻ ነው። እምነት ከቃሉ ሳይሆን የሚገኘው በቃሉ የሚሰራውን እግዚአብሔርን በማመን ነው። በመጽሐፍት ሳይሆን የዘላለም ሕይወት ያለው ውድ አድማጮች መጽሐፍት የሚናገሩለትን ጌታን ማመን ላይ ነው የዘላለም ሕይወት ያለው። እግዚአብሔርን ቃሉን ሲናገር ድርጊት ፈጻሚ የሆነ አምላክ ነው። እግዚአብሔር ሲናገር ሥራ ይሰራል። የእግዚአብሔር ቃል የሰውን ልብ በማቅናት በምክርና በተግሳጽ ለበጎ ሥራ የተዘጋጀን የእግዚአብሔር ሰዎች የሚያደርገን የእግዚአብሔር መንፈስ ስላለበት ነው። እምነታችን የእግዚአብሔር መንፈስና ኃይል በተገለጠበት ቃል ከተገለገልን የሚመጣ ነው። የጌታ ቃል መንፈስ ቅዱስ ስላለበት መንፈስ ቅዱስ ስለሚገለጥበት ይሰራል እንጂ እኛ በእምነታችን ሥራ ስላልነው አይሰራም። ለእግዚአብሔር ሰዎች የእግዚአብሔር ቃል ለመንገዳቸው ብርሃን የሚሆነው በእጃቸው እንደሚይዙት ባትሪ ቃሉን በመጠቀም ሳይሆን በመለኮት ትእዛዝ በልባቸው እያበራ ነፍሳቸውን በጽድቅ መንገድ እየመከረ እየመለሰ ስለሚያኖራቸው ነው። ውድ አድማጮች በሌላ ሁኔታ ይሄንን እንመልከት። ሐዋርያው ጳውሎስ በኤፌሶን ምዕራፍ 6:17 ላይ የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይላል። ይህ የእግዚአብሔር ቃል የሰው ሰይፍ እንዳልሆነ ያስተምራል። ይህንን ቃል እኛ ለጠላናቸው ሁሉ የመበቀያ መሳሪያ ልናደርገው አንችልም። የጌታን ቃል በቁጭት፣ በበቀል፣ በማሟረት ብንጠቀም ትልቅ ስህተት ላይ እንወድቃለን። የጌታ ቃል የክርስቶስ የክብር ብርሃን የሚበራበት እንጂ የሰዎች ፍላጎትና ፈቃድ ማከናወኛ መሳሪያ አይደለም። መጽሐፍ ቅዱስ የሰው ሰይፍ ቢሆን ኖሮ ስንት ጥፋት በተሰራበት ነበር። አስማተኞችና የቃሉ ሌቦች እንደሚጠቀሙበት ቃሉን እንድንጠቀምበት አይፈልግም እግዚአብሔር። እንግዲህ ውድ አድማጮች፣ እምነት የሚገኘው ከመስማት ነው ስንል በእግዚአብሔር ቃል የመናገርም ሆነ የጌታ ቃል የሚናገረውን ወደ ድርጊት የመፈጸም ስልጣን የቃሉ ባለቤት የሆነው የእግዚአብሔር ብቻ ነው። የዘላለም ስሙ ለዘላለም ብሩክ ይሁን። በኤርምያስ ምዕራፍ 1 ቁጥር 12 ላይ እግዚአብሔርም እፈጽመው ዘንድ በቃሌ እተጋለሁና መልካም አይተሃል አለኝ። እግዚአብሔር ለኤርምያስ ያሳየውን ለእኛም ያሳየን፣ ይህንን እውነት ይግለጥልን። እንግዲህ እግዚአብሔር በቃሉ ተናግሮን ከሆነን አድራሻችን ወደ እግዚአብሔር እናደርግ እንጂ ውድ ወገኖቼ የጥፋት መልክ ያለውን የተሳሳተ እምነት ልምምድ አንለማመድ። መጻሕፍት ወደ ጌታ ወደ እግዚአብሔር ያስጠጉናል እንጂ ከራሳቸው ጋር አያስቀሩንም። እግዚአብሔር በእውነተኛው ቃሉ የተናገራቸው ሁሉ የሚያተርፉት ከቃሉ ባለቤት ከእግዚአብሔር ጋር የዳበረ ግንኙነትና ሕይወትን ነው። ዛሬ መጽሐፍ ቅዱስ ያልቀደሳቸው፣ የእግዚአብሔርን ፍርሃት ያላስገኘላቸው፣ የመንፈስን ፍሬን የማያፈሩ ሥጋውያን አማኞች የበዙበት ምክንያት ይህ አይደለምን? ንጉሥ ዳዊት በነቢዩ ናታን፣ ውድ አድማጮች፣ እግዚአብሔር ሲናገረው እንዳደረገው እኛ ልንሆን አይገባንምን? አብርሃም እግዚአብሔር ሲናገረው ያደረገው ልክ እንደ ንጉሥ ዳዊት ያለ አይነት መልክ እንደነበረው የእግዚአብሔር ቃል ያስተምረናል። በሮሜ ምዕራፍ 4 ከቁጥር 20 እስከ 21 ላይ የእግዚአብሔር ቃል እንዲህ ይላል፣ ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። አብርሃም በመቶ ዓመቱ ልጅ እንደሚወልድ የነገረው እግዚአብሔር ነው። የልጅ ተስፋ የሰጠው እግዚአብሔር የተናገረውን ፈጻሚው እሱ መሆኑን ስላወቀ አብርሃም አንዳንድ የስተት አስተማሪዎች እንደሚሉት ወደፊት አስተምራለሁ ብዙ ልጆችን እንደሚወልድ በአይነ ህሊናው እየሳለ የቡዲስት እምነት አማኞች የሚለማመዱትን አይነት ነገር አላደረገም። ነገር ግን አብርሃም ያደረገው ለእግዚአብሔር ክብር እየሰጠ አምላክ ሆኖ እግዚአብሔርን እያደነቀ ነው እምነቱ የበረታው። የእግዚአብሔርን ቃል የእግዚአብሔር ያደረገ እምነት ያላቸው ሁሉ እንደ አብርሃም እንደ ዳዊት ለእግዚአብሔር ክብር እየሰጡ ያመልኩታል እንጂ ቃሉን መፎከሪያ እያደረጉ ስጋዊ ማቅራራትና ጉራ ችርቸራ አይታይባቸውም። መንፈሱ በሚገለጥበት ቃሉ እግዚአብሔርን የሰሙ ሁሉ እድል ፈንታቸው የተናገራቸው እግዚአብሔር ጋር ነው እንጂ የተነገረው ላይ አይደለም። የተነገረውን ፈጻሚው እግዚአብሔር መሆኑን የሚያስተውሉ ናቸው። የእግዚአብሔር ቃል እግዚአብሔር ብቻ ፈቃዱን የሚያደርግበት የእግዚአብሔር መልእክተኛና የእግዚአብሔር ፈቃድ ማስኬጃ እንደሆነ አይተናል። በየትኛውም መንገድ መጽሐፍ ቅዱስን እኛ ለተመኘነው ነገር ለማዋል እንደ ፍላጎታችን እንደ ፈቃዳችን ልንጠቀምበት አንችልም፣ መብትም የለንም። እግዚአብሔር የሚናገርበትን ቃል ለራሳችንም ሆነ ለሰው እንደፈለግነው የምንሰጠው የምናድለውም አይደለም። ሐዋርያው ጳውሎስ ለኤፌሶን ሰዎች በጻፈው መጽሐፍ በምዕራፍ 6 ቁጥር 1 ላይ ደግሞ የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ፣ ስለ ወንጌል በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ አለ። ዛሬ መጽሐፍ ቅዱስ እንደ መጽሐፍ በገንዘብ የገዛነው ስለሆነ የምንፈልጋቸው ጥቅሶች የት እንዳሉ ስለምናውቅ እንደፈለግን የምንጠቀምበት ስልጣን እንደሌለን እግዚአብሔር ማስተዋል ይስጠን። ሐዋርያ ሊሆን የተጠራ ወንጌልን ከሰው ያልተማረው ጳውሎስ ወንጌልን እንደፈለገው እንደ ባለሙያ የሚያናግረው ለሰዎችም የሚሰብከውና የሚሰጠው ካልሆነ ለእኛማ እንዴት ይሆን? ውድ ወገኖች በዚህ ጉዳይ የሳታችሁ ስታችሁ እያሳታችሁ የምትኖሩ ተመለሱ። እምቢ ብትሉ እግዚአብሔር ይፈርድባችኋል። እግዚአብሔር ይህንን መልእክት ለመመለሳችሁ ለመታደሳችሁ ያድርግላችሁ። በኢየሱስ ክርስቶስ ስም አሜን።